በኦሮሚያና በሶማሌ ክልሎች መካከል ያገረሸላለው ግጭት መፍትሄ ለመፈለግ እየሰራ መሆኑን የኢትዮጵያ መንግስት አስታውቋል። የእርስ በርስ ግጭቱ የተጀመረው በዜጎች አለመሆኑን የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ቃል ቢገልጹም ጸብ አጫሪው ወይም ተጠያቂው ማን እንደሆነ ግን አልተናገሩም። በሌላ በኩል የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ከትናንት በስቲያ በሰጡት መግለጫ ከስልጣን ለመልቀቅ እንደ ምክንያት ባቀረቡት ጉዳይ ውስጥ ውሃ የሚቋጥር ቁም ነገር ሳይኖር እንደማይቀር ዶክተር ነገሪ አመላክተዋል። ዶክተር ነገሪ ለንጮን ዛሬ ጽዮን ግርማ አነጋግራቸዋለች። መፈናቀሉ አለመቋረጡን አስመልክቶ ለቀረበላቸው ጥያቄ ከሚሰጡት መልስ ይጀምራሉ።
በመጀመሪያ ደረጃ ይሄ ግጭት የኦሮሞ እና ኢትዮጵያ ሶማሌ ግጭት ነው ብሎ መደምደም አይቻልም። ምክንያቱም ሁለቱም ህዝቦች ወንድማማች ህዝቦች በሰላም አብሮ የሚኖሩ ብዙ እሴቶችን የሚጋሩ ከቋንቋ ጀምሮ ሃይማኖትን እንዲሁም ደግሞ በመጋባት አንድ ቤተሰብ የመሰረቱ አንዱን ከሌላው የማንለይበት ሁኔታዎች ያሉት ነው። በተለይ በድንበር አካባቢ እና በከተሞችም ጭምር ይህንን ጉዳይ እኛ በሁለቱ ህዝቦች መካከል ያለው ግጭት ነው ብለን አንወስደውም። በመጀመሪያ ደረጃ አሁንም ደግሞ እነዚህ ሁለቱ ህዝቦች ባለው አጋጣሚ እየተላቀሱ መሄድ የለባቸውም ብሎ ህዝቡ አንዱ ለሌላው የሚያሳየው ፍቅር በእውነት እንዲሁ በቀላሉ የሚታለፍ አይደለም እና ብዙ
እዚች ጋር ሲል አቋርጦት እና እንዳሉት የሁለቱ ህዝቦች ግጭት አይደለም፣ ሁለቱ ህዝቦች በሰላም ሲኖሩ የነበሩ ናቸው ብለዋል። እና ታዲያ ይሄ ግጭት የማን ግጭት ነው? እንግዲህ እዛው አካባቢ እዛው ሀገር ላይ ነው ግጭቱ የተፈጠረው አይደል? ሰዎችም የሞቱት የተፈናቀሉት የማን ነው?
አሁን እንደሚታወቀው ስለ ህዝብ በምናነሳበት ጊዜ በመንግስት ይመራል። የተለያዩ የመንግስት መዋቅሮች አሉ። ከጸጥታ አካል ጀምሮ የተለያዩ አካላት ነው ያሉ በእያንዳንዱ ሀገሪቷ ባሉት ክልሎች ማለት ነው። ስለዚህ ችግር ምክንያት የሆኑት በጥናት ተለይቶ እንዲሁ ዝም ብሎ ጥናትም ባይሆን ይህንን ችግር ለዘላቂነት ለመፍታት እየተደረገ ያለው ጥረት አለ። በዛ ውስጥ ሰፊ የሆነ ሪፖርት ይቀርባል። ግን በአጠቃላይ ወሰን ላይ አለመግባባቶች ነበሩ። ያንን ደግሞ በሰላማዊ መንገድ ለመፍታት ሁለት ክልሎች አመራር ተፈራርመዋል። በዛ መሰረት ደግሞ ሲሰራ የነበረ የወሰን ማካለል ስራዎች ነበሩ። ነገር ግን በመሀል በትክክል መሬት ከመያዙ በፊት አልፎ አልፎ የሚከሰቱ የጸጥታ አካላት እንግዲህ የተሰጣቸው ኃላፊነት አለ። አንዳንድ ጊዜ ሆን ብሎ ሊሆን ወይ ደግሞ በስህተት ትንኮሳዎች እንደነበሩ ነው እንግዲህ በሁለቱም በኩል ሪፖርት ሲደረግ የነበረው። በአሁኑ ጊዜ ይህንን ጉዳይ የሚያባብስ አንዱ መረጃ ነው። በማህበራዊ ሚዲያ ይሁን በተለያዩ ሚዲያዎች፣ በሬዲዮ፣ በቴሌቪዥን የሚገለጹት የሁለቱንም ህዝቦች የማይወክሉ ግጭትን የሚያባብሱ እንደነበሩ እናስታውሳለን። ስለዚህ ምክንያቱ አንድና ሁለት አይደለም።
ዶክተር ነገሪ ግን
ጋር የተያያዘ ነው። ከዛ በኋላ ብዙ ነገሮች ተፈጥሯል ማለት ነው።
አዎ ዶክተር ነገሪ ግን አሁን ለምሳሌ እንዳሉት መረጃዎች ሁኔታውን እያባባሱት ነው ብለዋል። ግን እንደሚታየው የተፈጠሩት ሁኔታዎች መረጃ ሆነው ይወጣሉ እንጂ መረጃዎች ወደዛ ሄደው የሚያባብሱበት ሁኔታ አልታየም። ለምሳሌ ህዝብና ህዝብ የሚለው ሳይሆን ልዩ ፖሊስ የተባለ መጀመሪያ ጥቃት ከፍቶ እንደነበረ ሲነገር ነበር። ይሄ ለረጅም ጊዜ የቆየ ነው። በእኛ የሬዲዮ ጣቢያ እንኳን ሰዎች እየመጡ ቃለ ምልልስ ሲሰጡ ነበረ እንደዚህ አይነት ነገሮች እንደነበሩ። መረጃዎች ማባባስ ሳይሆን ከዛ የሚወጡት መረጃዎች ናቸው የተፈጠሩትን ሁኔታዎች የሚያሳዩት። ለምሳሌ መፈናቀል እንዳለ ግልጽ ነው፣ ፊት ለፊት የሚታይ ነገር ነው። ስለዚህ መፈናቀሎች አሉ፣ ሰዎች መሞታቸው ግልጽ ነው፣ ሰዎች ሲሞቱ ይታያል። እና እነዚህ መረጃዎች ለህዝብ የሚደርሱበት ሁኔታ ነው እንጂ ያለው ከመረጃዎች ምክንያት የተባባሰ ምን የተጨበጠ ነገር አለ የሚታይ ነገር?
በእኛ ቦታ ሆነሽ እነዚህን እየወጡ ያሉትን መረጃዎች ሞኒተር ብታደርጊ በፊት የተወሰኑ ግጭቶች ነበሩ። ከጊዜ ወደ ጊዜ ግን እንዲባባሱ ተደርጓል። መልኩን እንዲቀይር ያደረገው ግጭት አልነበረም እያልን አይደለም። ግጭቶች ነበሩ። ወሰን አካባቢ በፊትም ግጭቶች አልፎ አልፎ ነበሩ። ይህ እንደዚህ አይነት ግጭት ግን አልነበረም። የተሳሳቱ አካሄድ እንዳለ በግልጽ ይታወቃል እና ይህንን በፊት መረዳት ያስፈልጋል። መሬት ላይ ያለው እሳት እንዲሁ ዝም ብሎ አይቀጣጠልም። የሆነ የሚያቀጣጥል ነገር ሲኖር ነው። ምንም አልተፈጸመም ነገር ማለት አይደለም። ልዩ ፖሊስም ቢሆን የትኛውም የታጠቀ አካል በሰላማዊ ዜጋ ላይ በሌሊትም ይሁን በቀንም ይሁን ግድያ በሚፈጽሙበት ጊዜ ይሄ የመንግስት አጠቃላይ አጠቃላይ የመንግስት ወይ ደግሞ የህዝብ አድርጎ ለሌላ አካል መግለጽ ያንን ጉዳይ ከመስራት ጉዳዩን የሚያባብስ እንደሆነ ግልጽ ነው ማለት ነው።
ዶክተር ነገሪ የኦሮምኛ ፕሮግራም ዝግጅት ክፍላችን ሰሞኑን ባቀረበው ዘገባ በጅጅጋ የሚገኙ መምህራን መስራት እንዳልቻሉና ስጋት እንዳለባቸው ተዘግቦ ነበር። አሁንም ደግሞ መፈናቀሎች እንዳሉ ተዘግቦ ነበርና መቼ ነው ታዲያ የሚቆመው? ችግሮቹ ከታወቁ እንደዚህ አይነት ውይይቶች ካሉ እንዴ ያለው ነገር መቆሚያው የቱ ጋር ነው?
ይሄ ግጭት ይቆማል? በፊት የነበረው ሰላማዊ ግንኙነትም እንደሚቀጥል ሙሉ እምነት አለን። መንግስትም ይሄን እየሰራ ነው። መቼ ነው ለሚባለው አሁን ስራው እየተሰራው ነው። እንግዲህ እንዳልኩት ያን ጊዜ ያየ ሰዓት ነው አጭር ነው እንጂ መንግስት የፌደራል መንግስት ያቋቋመው ግብረ ኃይል አለ ስራ እየሰሩ ነው። የኛም ተፈቤት ያለበት ምሳተፍበት እኔ ራሴ ምሳተፍበት ማለት ነው። አንዱ በማቋቋም እንሰራለን፣ ሌላው ደግሞ ተጨማሪ እንዳይፈናቀሉም ለሁለቱ ክልል አመራር የተሰጠ ኃላፊነት አለ። ያንንም ደግሞ ፌደራሉ እየተከታተለ ያስተገብራል ማለት ነው። የዩኒቨርሲቲ ተማሪዎችና መምህራንን በተመለከተ የጅጅጋ ዩኒቨርሲቲ ቢሆን በኦሮሚያ ውስጥ ያሉት ዩኒቨርሲቲዎችም ቢሆን ምንም ልዩነት ሳያደርጉ እያንዳንዱም የኢትዮጵያ ብሔር ብሔረሰብ ከየትም ቋንቋ ከየትም ብሔር ቢመጡ ማስተናገድ አለበት። ችግር እንደደረሰባቸው ያመለከቱ አሉ። ይህ ችግር ግን መቀጠል የለበትም። መንግስት አልቃ ገብቶ አስፈላጊውን እርምጃ እየወሰደ ይህንን ችግር ይዙ መግታት አለብን። አሁን ከኦሮሚያ አካባቢ ወደ ጅጅጋ የተመደቡ ተማሪዎች ዘንድሮ ችግር ስለደረሰብን አይሄድም ካሉና ወደ ሌላ ቦታ እንዲመደቡ ከተደረገ በሚቀጥለው እሱ እንዴት ነው ሀገሪቷ ውስጥ እንዴት ነው ይህንን ችግር የምንፈታው? ስለዚህ ችግሩ መቀጠል አለበት። አሁን ለምሳሌ ለሶማሌ ብሔራዊ ክልል ፕሬዚዳንት የተሰጠው አንዱ ኃላፊነት ምንድን ነው? ከጅጅጋ ዩኒቨርሲቲ ጋር ከትምህርት ሚኒስቴር ጋር በመነጋገር እንደዚህ አይነት ነገር ፌደራሉ ይሁን የክልሎችን መርሆ ያልተከተለ ስለሆነ መቆም እንዳለበት፣ በተመሳሳይ ሁኔታ የኦሮሚያም ቢሆን የሶማሌ ብሔራዊ ክልል ተወላጆች ወደ ኦሮሚያ ዩኒቨርሲቲ መሄድ እንፈላለን የሚሉም ካሉ ይሄ መሆን የሌለበት እንደሆነና ለሁሉም ጥበቃ እንደሚደረግላቸው ታውቆ ወደ ስራቸውና ወደ ትምህርታቸው እንዲሄዱ፣ ይሄ ደግሞ ስጋታቸውን ሳንረዳ ቀርተን አይደለም። ይህንን ችግር በዘላቂነት መፍታት አለበት።
እሺ፣ አመሰግናለሁ። ወደ አፈ ጉባኤ አባዱላ ገመዳ ጉዳይ ልምጣና እንግዲህ አፈ ጉባኤ አባዱላ ገመዳ በሰጡት መግለጫ መቀጠል የማያስችለኝ ምክንያቴን ወደፊት በዝርዝር አቀርባለሁ ብለዋል። መቀጠል የማያስችል ምክንያቴን በዝርዝር አቀርባለሁ ማለት መቀጠል የማይችሉበት ምክንያት አለ ማለት ነው። ይሄ አረፍተ ነገር ቅሬታ አዘል ነው። ምንድነው ምክንያታቸው?
እንግዲህ ያው በተለያዩ ሚዲያዎች እንደተገለጸው ክቡር አቶ አባዱላ ገመዳ የፌደራል የህዝብ ተወካዮች ምክር ቤት አፈ ጉባኤ በራሳቸው ፍቃድ አሁን ባሉበት ስራ መቀጠል እንደማይችሉ በግልጽ ደብዳቤ መንግስት ጠይቋል። መንግስት ደግሞ ያንን አይቶ ምላሽ በሚሰጥበት ጊዜ ምክንያቱን እንደሚገልጹ እሳቸውም ቃል ገብቷል። እንግዲህ አቶ አባዱላ እንደምናውቀው ባለፉት 16 ዓመታት ከዛም በፊት በትጥቅ ትግል በዚህ አመራር በአዲስ አበባ ኢትዮጵያ ግንባታ ውስጥ በአመራር ውስጥ ትልቅ ሚና ተጫወቱ ናቸው ማለት ነው። ወደዚህ ውሳኔ በመጡበት ጊዜ ያለ ምክንያት እንዳልሆነ ማንም ሰው መገመት ይችላል። ያ ምክንያት ደግሞ ምን እንደሆነ እሳቸው በሚገልጹበት ጊዜ የምናውቀው ይሆናል። እኔ በእኔ በኩል ለምክንያታቸው ይሄ ነው ብዬ መናገር አልችልም። በመንግስት ውስጥ እንዳጠቃላይ ለኢትዮጵያ ህዝብ አገልግሎት አልሰጥም እያሉ አይደለም እና እሳቸው ምክንያታቸውን በሚገልጹበት ጊዜ የምንሰማ ቢሆንም ግን ምክንያት ውሃ የሚቋጠር ምክንያት ይኖራቸዋል ብለን ነው የምንገምተው። አቶ አባዱላ በአመራር ላይም በነበሩ ጊዜ በአጠቃላይ ለኦሮሚያን ብቻ ሳይሆን ለኢትዮጵያ ህዝብ በሙሉ ያበረከቱት ትልቅ አገልግሎት አለ። በመልቀቃቸውም ቢሆን መንግስት ሰጥቶላቸው ቢለቁ በመልቀቃቸውም ደግሞ ኦሮሚያም ህዝብም ይሁን በአጠቃላይ ለኢትዮጵያ ህዝብ የሚያበረክቱት አሁንም አስተዋጽኦ ይኖራል ብለን ነው የምንገምተው።
የመንግስት ቤት አስረክበዋል ወይም ደግሞ ይኖሩበት የነበረውን ቤት ለቀዋል የሚሉ መረጃዎችም ወጥተዋል። ይሄ ምን ማለት ነው? እውነት ነው ከሆነስ እንዴት? እንግዲህ እየተነገረ ያለው ገና ጥያቄያቸው አቀርበው ውሳኔ አልተገኘም የሚል ነው።
በእኔ በኩል ይሄ የተጣራ መረጃ የለኝም። በዚህ ላይ ጠይቀን ከምንመለከተው አካል መረዳት እንችላለን። መንግስት ቤት እንደተመለከተ እንኳን አባዱላ ከእሳቸው በታች ያለው አመራርም በሚፈልጉ በሚፈቅደው መንገድ የመንግስት ቤት አገልግሎት ለመንግስት ለህዝብ በሚሰጡበት ጊዜ ተሰጥቷቸው ይኖሩበታል ማለት ነው።
እንደው ለማጠቃለያ ዶክተር ነገሪ እንግዲህ እርስዎ እዚህ ስልጣን ላይ ከመጡ ጊዜ ጀምሮ በተለያየ ጊዜ እርስዎንም ስንጠይቆት ነበረ፣ በኢትዮጵያ ውስጥ እየሆነ ያለው ነገር በሂደት ነገሮቹ እየተባባሱ ነው የሚሄዱት። ተቃውሞዎች ተቀስቅሰዋል፣ ሰዎች ሞተዋል፣ ሰዎች ታስረዋል። በጣም በርካታ ነገሮች እየተከሰቱ ነው የሚሄዱት። አሁን ደግሞ መፈናቀሎች፣ ከዛ ደግሞ እንደገና ገዢው ፓርቲ ኢህአዴግን ከሚመሩት ፓርቲዎች ውስጥ እና ደግሞ በሶማሌ ክልል ያለው እንደዚህ አይነት አለመግባባቶች እንደነ አባዱላ ያሉ ሰዎች በድንገት የስልጣን ጊዜያቸውን ሳይጨርሱ መልቀቅ እነዚህ ነገሮች በሙሉ በኢትዮጵያ ውስጥ እየተከሰቱ ያሉት ሁኔታዎች ጥሩ አለመሆናቸውን የማሳያ ምልክቶች ናቸው። አገሪቷ ችግር ውስጥ ናት ማለት ነው?
አይደለም ሲሆን ይሄ ለምታውቀው ሀገራት ብዙ ዘመናት ማለት ይቻላል በአምባገነን ስርዓት ስትመረቀ ቆይች በኋላ ባለፉት 25 ዓመታት የዲሞክራሲ ጥላንጭል የታየበትና አሁን በማድረግ ላይ ያለበት የዲሞክራሲ ባህል በሚገባ ያላደገበትና የተለያዩ አመለካከቶች የሚስተዋሉበት ነው። እንደምታውቀው ለውጦች አሉ ኢትዮጵያ ውስጥ የፖለቲካ ፍላጎቶች አሉ እንዲሁም ደግሞ የኢኮኖሚው በየጊዜው ለውጦች ሲኖሩ ደግሞ የመጠቀም ፍላጎቶች አሉ። በዚህ ውስጥ ደግሞ የክራይሲስ ሰብነት በአጠቃላይ የሙስና የመንግስት ስልጣን ያለግባብ መባለግ እንዲሁም ደግሞ በባለሀብትነትም ከባለስልጣን ጋር ተጠግቶ የፈለጉትን የዛሬውን ብቻ ወይ ደግሞ ኃላፊነት ሲሰጣቸው ለሰፊው ህዝብና ለሀገር ሳይሆን ለግል ጥቅማቸው ለመጠቀም የሚያስቡ ሰዎችም ከዚህ ወደ ጊዜ እየበረከቱ ሲሄድ ግሮች በየትም ዓለም እንደምታይ የምታይበት ሁኔታ አለ። ስለዚህ ሀገሪቷ እንዳውም ከገባችበት ችግር በትክክል ችግሩ ነጥሮ እየወጣ የሀገራችን አንድነት የሀገራችን ሰላም የህዝባት ለርስ በርስ ያላቸው ፍቅር የሚጠናከርበት ደረጃ ላይ የደረሰ መሆኑን ነው የሚያሳየው።
አሁን ዶክተር
የምናያቸው ግጭቶች የሚቀጥሉ እንዳልሆነ
ዶክተር ነገሪ ግን እርሶም ራስዎታ ቀድም ሲጠቅሱልኝ የመፈናቀሎቹን በአገሪቱ ታሪክ ታይቶ የማይታወቅ ብለዋል። ምኑ ነው ለውጡ? እንደዚህ አይነት ግጭት ለምሳሌ በመስራቆ ክፍለ አካባቢ ሰዎች በጣም በሰላም በመኖር በፍቅር በመቻቻል ዩኒስኮ ድረስ የተመዘገቡበት አካባቢ ነው። ያ አካባቢ ላይ ግጭትና መፈናቀል ከኖረ ኢኮኖሚው ከተባለ ለምሳሌ ዛሬ የሚወጣው መረጃ የሚያሳየው የዶላር ዋጋ ማሻቀቡን ነው። በሰብአዊ መብት አያያዝ ሁኔታ፣ በፕሬስ ነጻነት፣ በዲሞክራሲያዊ ፍርሃት ግንባታ የሚያሳዩት መረጃዎችና እለት ተለት የሚወጡት መረጃዎች ማስቆልቆላቸውን ነው የሚያሳየው። ታዲያ ምኑ ነው ለውጥ ብለው የሚመዘግቡት?
በመጀመሪያ ደረጃ ማስቆልቆል የሚለው ኢትዮጵያን የገንጻት እንደዚህ ጊዜ በተለይ ማለት ነው በተለይ ታሪክን ለሚያውቅ ኢትዮጵያን ታሪክ ለሚያውቅ ሰው ማስቆልቆል የሚለው በፍጹም አይገልጻትም። ለምንድን ነው? ችግሮች አሉ። ኢትዮጵያ ውስጥ ያለውን ችግር ማንም አይክድም። እነዚህ ችግሮች ደግሞ ወደ ተሻለ ወደ ታቀደው ከፍታ የሚያደርሰን እንጂ ወደ ኋላ የሚመልሰን አይደለም። አንዳንድ ጊዜ ፈተናዎች ይኖራሉ። እውነት ነው። ይሄ መፈናቀል ተሰማቆጥ በዚህ ያህል ቁጥር ሰው ሲፈናቀል ተጋጥሞ ነው የሰማሁት። ኢትዮጵያ ሌሎችን ታስተናግዳለች እንጂ የራሷ ህዝቦች የሚፈናቀሉበት በዚህ በብዙ አክሲዮች የሚፈናቀሉበት ሁኔታ አልነበረም። ይሄ አሁን የሚያሳየው ችግሮች ራሳቸው በትክክል እየገለጹ ነው። ይሄንን ደግሞ ማኔጅ ማድረግ ይቻላል። አሁን ያለን አቅም ከዚህም በላይ ችግር ማኔጅ ማድረግ ይቻላል። ይሄ ወደ እድል መቀየር እንችላለን ነው እንጂ ምንም ችግር የለም እየተባለ አይደለም። ስለዚህ በዚህ በኩል ያሉትን ችግሮች እንዳሉ በትክክል አምነን በዛ ችግር ላይ ደግሞ መፍትሄ የሚሆነውን መንግስትም አቅም አለው ህዝብም ደግሞ ፍላጎት አለው ችግሩ ችግር ሆኖ አይቀጥልም እያልኩ ነው ሲሆን
እሺ ዶክተር ነገሪ በጣም አመሰግናለሁኝ። እንዳልኩት ጊዜ ስለገደበን ውይይታችንን መቀጠል ባንችልም በርካታ ጥያቄዎች ይኖሩናልና እሱን ይዘን በሌላ ቀን ደግሞ እንደምንገናኝ ተስፋ አድርጋለሁ። ለዛሬ በአሜሪካ ድምጽ ስም አመሰግናለሁ።
እኔም አመሰግናለሁ።